ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው።
ቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል 9660 ኪሎ ሄርስ ወይም 31.05 ሜትር ባንድ ላይ የምታገኙን ሲሆን ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ9660 ኪሎ ሄርስ ወይም 31.05 ሜትር ባንድ 15,570 ኪሎ ሄርስ ወይም በ19.27 ሜትር ባንድ ላይ ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረ ገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ዕለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ የቫቲካን ሬዲዮ የአማርኛ ክፍል የሚለው ገጻችን ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ።
ይህ ከዓለም ጋር የሚያወያየው የርዕሰ ሊቃነ ጳጳሳትና የቤተ ክርስቲያን ድምፅ የቫቲካን ሬዲዮ ነው። የተከበራችሁ አድማጮቻችን በያላችሁበት ሰላሙን እየተመኘን በዛሬው መሰናዷችን እንደ ወትረው የቅድስት መንበር ዜናን በማስከተልም ቤተ ክርስቲያን በዓለምና ቤተ ክርስቲያንና ኅብረተሰብ የሚመለከቱ ዜናዎች ይዘንላችሁ ቀርበናል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ክርስቲያናዊ ተስፋ ርዕስ ዙሪያ የጀመሩት ይፋዊ የዕለተ ረቡዕ የትምህርተ ክርስቶስ አስተምህሮ በመቀጠል በዚህ ከውጭና ከውስጥ የመጡት በብዙዎች የሚገመቱ ምዕመናን በተገኙበት በአጽደ ቅዱስ ጴጥሮስ ኑርፓን አቆጣጠር ጥቅምት 18 ቀን 2017 ዓመተ ምህረት በጌታ ስም የሚሞቱት በሚል ንዑስ ርዕስ ስር ከመጀመራቸው በፊት በአጽደ ቅዱስ ጴጥሮስ ለተሰበሰቡት ምዕመናን እየተዘዋወሩ ሰላምታን አቅርበው አስተምህሮ ወደሚለግሱበት መንበረ ርዕሰ ሊቃነ ጳጳሳት ደርሰው
ካሪሲሚ ፍራቴሌ ኤ ሶሬሌ ቦንጆርኖ ኦጂ ቮረይ ሜቴሬ አ ኮንፍሮንቶ ላ ስፔራንሳ ክርስቲያና ኮን ላ ሪያልታ ደ ላ ሞርቴ
የተወደዳችሁ ወንድሞቼና እህቶቼ እንደምን አደራችሁ በማለት ልሙድ ሰላምታቸውን ካቀረቡ በኋላ በዛሬው የትምህርተ ክርስቶስ ትምህርታችን ክርስቲያናዊ ተስፋ ከዚያ የዘመናችን ስልጣኔ ሊደባብቀውና ሊሰርዘው ከሚሻው ከሞት እውነታ ጋር ለማነጻጸር እወዳለሁ። እንግዳው ሞት ለእነዚያ ለእኛ ቅርብ ለሆኑትና ወይንም ወደ እኛም ሲመጣ ሳንዘጋጅ ሲደቀንብን በዚያ ምስጢር ዙሪያ በስነ ቃላት ፍንጭ ወይንም አስተዋጽኦ ለመተንተን ትራፊደል የሌላቸው ሆነን እንቀራለን። ሆኖም እውነታው እንዳለ ነው። የመጀመሪያዎቹ ሰብአዊ ስልጣኔዎች ሁሉ በዚያ ምስጢራዊ ሁኔታ ውስጥ አልፈዋል። ሰው ከሙታን አምልኮ ጋር አብሮ እየተወለደ ነው ለማለትም ይቻላል። ከእኛ በፊት የነበሩት ሌሎች ስልጣኔዎች ሞትን ፊት ለፊት ለመመልከት ድፍረት ነበራቸው። አዛውንቱ ለአዲሱ ትውልድ ስለዚህ አልቀሬና የማይታበል ተጨባጭ ክስተት ለአንድ ልዑል ለሆነ ዓላማ ለመኖር ግድ የሚል እንደሆነ በሚገልጥ ቃላት ይተርኩታል። ሟችነትህ በዚህ ዓለም ሕይወትህ ለአንድ ትልቅ ዓላማ ታውለው ዘንድ ትልቅ ግፊት ነው። መዝሙረ ዳዊት ምዕራፍ 90 ቁጥር 12 ጥበበኞች ለመሆን እንድንችል ዕድሜያችን ምን ያህል አጭር እንደሆነ አስተምረን በማለት ያንን በውስጣችን ያለውን የፍጹም ኃይልነት ቅዥት ይገስጻል። ባዶ ወይንም እምንትነን የሚል በመዝሙረ ዳዊት ምዕራፍ 88 እና 48 ዘንድ ተጽፎ እናገኛለን። ቀናቶቻችን 100 ዓመታት ሚድረስ በፊታችን በፍጥነት እንደሚያልፍ ጊዜ ነው፣ አላፊ ነው። በመጨረሻም ሁሉ እንደ እስትንፋስ በኖ እንደሚሄድም ይሰማናል። ስለዚህ የተጨባጭ እውነት የሆነው እርሱም ሞት ሕይወታችንን እርቃኑን ያስቀራዋል። ያንን ትቢታችንን ቁጣችንን ጥላቻ ሁሉ ከንቱ መሆኑ ያስገነዝበናል። በብቃት አለማፍቀራችን ማፍቀር በህይወታችን ያለው ትልቅ ስፍራ ዘንግተን ያንን እጅግ አስፈላጊ የሆነውን ነገር አለመሻት የኖርን መሆናችን ቅር እንድንሰኝ ያደርገናል። ምን እንደዘራን ግልጥ አድርጎ ያሳየናል። ኢየሱስ የሞትን ምስጢር ግልጥ አድርጎ አብራርቶታል። በለታዊ የኖረው ሂደት አማካኝነት አንድ ውዳችን ሲለየን ሐዘን እንዲሰማን ስልጣኑም ሰጥቶናል። ወዳጁ አልአዛር መቃብር ፊት ሆኖ በጥልቀት ተረብሾ አነባ። ዮሐንስ ምዕራፍ 11 ቁጥር 35 በዚህ ኢየሱስ ባሳየው ጠባይ ምንኛ ለኛ ቅርብና ወንድማችን እንደሆነም ይስማናል። ስለዚህ ኢየሱስ ወደ ህይወት ምንጭ ወደ ሆነው አብ ይጸልያል። አልአዛርንም ከመቃብር እንዲወጣ ያዛል። እንዳዘዘውም ሆነ። ሞት ክርስቲያናዊ ተስፋ ከዚህ ኢየሱስ በሰው ሞት ፊት ካሳየው ጠባይ ኃይል ያገኛል። ፍጥረት ሞትን በውስጡ ህልው ቢሆንበትም ሞት የእግዚአብሔር የፍቅር እቅድን የሚጎዳ አደናቃፊ በመሆኑም ኢየሱስ ባዳኝነቱ ሊፈውሰው ፈለገ። ወንጌላውያን ሌላ አንድ ልጁ በጣም ስለታመመበት አባት ጉዳይ ይተርካሉ። ይህ አባት ልጁ እንዲድንለትም ኢየሱስን ይማጠናል። አንድ ልጁ የታመመበት አባት ወይንም እናት ከማየት በላይ ልብን በሐዘን የሚነካ ተምሳሌት ሊኖር አይችልም። ከዚህ በላይ ልብን የሚነካ ነገር ያለ አይመስለኝም። ኢየሱስ ከዚያ ኢያኢሮስ ከተባለው ልጅ ከታመመበት አባት ጋር ይጓዛል። ሆኖም ግን አንድ ሰው ወደ ኢያኢሮስ ይመጣና ልጅህ ሞታለች፣ እንግዲህ ስለምን መምህሩን ታደክመዋለህ በማለት ያረዳዋል። እመን ብቻ እንጂ አትፍራ፣ ማቴዎስ ምዕራፍ 5 ቁጥር 36 ሲል ኢየሱስ ልጁ ለሞተችበት አባት በንዴት አንድ ነገር ሊፈጽም ይችላል ብሎ ከወዲው ያንን በውስጥ ያለውን ትንሽ የእምነት ነበልባል እንዳያጠፋ አትፍራ ሲል ያንን የእምነት ትንሿን ነበልባል እንዳትጠፋ ተንከባከባት ይላል። የልጅቷ ሬሳ ወደ ተቀመጠበት ቤት ኢየሱስ ይገባና ልጅቷን ከሞት ያስነሳታል። ወዲያውኑ ሕያው የሆነችውን ልጅ መልሶ ለውዶቿ ያስረክባታል። ኢየሱስ እንዲህ በማለትም እምነት ላይ እንድናተኩር ያነቃቃናል። ማርታ ወንድሟ አልአዛር በመሞቱ ምክንያት ያንን የአንቀጸ እምነት ብርሃን የሆነውን ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞትም እንኳ በሕይወት ይኖራል፣ በሕይወት የሚኖርና በእኔም የሚያምን ሁሉ ከቶ አይሞትም የሚለውን በመቃወም ስታለቅስ ስለነበረችው ማርታ በዚያ ክቡር በሆነው እምነት ላይ ተተኩር ዘንድ ይደግፋታል። ያለን ከውዶቻችን ጋር ያለን የፍቅር ትስስር ሁሉ የሚበጣጥሰው ሞት በመጣ ጊዜ ኢየሱስ ለእያንዳንዳችን የሚጠይቀን ማመናችንን ነው፣ እመን ነው የሚለን። መላ ሕይወታችን በእምነትና በፍርሃት መካከል የተወጠረ ነው። እኔ ሞት ሳይሆን ትንሣኤና ሕይወት ነኝ፣ በዚህ ታምናለህን? ታምኛለሽን? ሁላችን በሞት ምስጢር ፊት አቅመ ቢሶችና ኢምንት ነን። ይሁን እንጂ በዚህ ሁነት ውስጥ በልባችን ያንን የእምነት ነበልባል አቅበን መኖር ትልቅ ጸጋ ነው። ኢየሱስ ልክ ከኢያኢሮስ ጋር እንዳደረገውም እጆቻችንን ይዞ ታሊታኩም አንቺ ልጅ ተነሽ፣ አንተ ልጅ ተነስ ይለናል። ለሁላችን ለእያንዳንዳችን የሚለው ተነሽ ተነስ ነው። በሞት ፊት ተስፋችን እርሱ ነው። ለሚያምን ሁሉ ሙሉ በሙሉ የሚከፈት በር ነው። ለሚጠራጠር ግን ትንሽ የብርሃን ጭላጭል እንዲታይ የሚያደርግ ስንጣቅ ያለበት ሆኖ ሙሉ በሙሉ የማይዘጋ በር ነው። ይህ ብርሃን የበሩ ሲያደርገን ለሁላችን ጸጋ ይሆንልናል በማለት የለገሱት ይፋዊ ትምህርተ ክርስቶስ አስተምህሮ አጠናቀው ለሁሉም ሰላምታን አቅርበው ሐዋርያው ቡራክ የሰጠው መሰናበታቸው የቅድስት መንበር የዜናና ህትመት ክፍል መግለጫ አስታወቀ።
ቃል እግዚአብሔርን መዳመጥ የማይችል እምነትን ወደ ፖለቲካዊ ዘይቤ ወይንም ወደ ርዕዮተ ዓለም ይቀይረዋል። ርዕሰ ሊቃነ ጳጳሳት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ትናንትና ማክሰኞ ጥቅምት 7 ቀን 2010 ዓ.ም በቅድስት ማርታ ቤተ ጸሎት ባሳረጉት መሥዋዕተ ቅዳሴ የእግዚአብሔር ቃልን ላለመስማት ወደ ሙስና መንገድ ለመውሰድ ከሚፈታተን ሞኝነት መራቅ ያስፈልጋል። በወንጌለ ሉቃስ ምዕራፍ 11 ጌታ ለፈሪሳውያን እናንተ ደንቆሮዎች የውጭውን የፈጠረ የውስጡንስ ደግሞ አልፈጠረምን? እናንተ ግብዞች ጻፎችና ፈሪሳውያን
ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ ይያለ እንዲገስጻቸው የገፋፋው ያ አንዴ የእግዚአብሔር ህዝብ የእግዚአብሔር ፍቅረኛ ተብሎ ለእግዚአብሔር ቅርብ የነበረ ህዝብ ከእውነት ውሸትን በመምረጥ ወደ አምልኮ ጣዖትና ሪዮታ ዓለም አዘን ብሎ በሚያብለጨልጩ ግዚያውያን ነገሮች ስለወደቁ ሲሆን እነኚህን ቃላት ደግሞ ኢየሱስ እጅግ አዝኖ እንባ እየተናነቀው ይናገራቸዋል ሲሉ የሉቃስ ወንጌላዊ ፈሪሳውያንን ሞኞች ያላቸው እንዲሁም ቅዱስ ጳውሎስ ለአርማውያንና ለገላትያ ሰዎችም ሳይቀር የተናገረውን ቃል መነሻ በማድረግ በአዳዲስ ቃላትና ሐሳቦች እምነታቸውን ለሚክዱ ሞኞች ወይም ዶንቆሮች ማለት ቀላል ነገር እንዳልሆነ ገልጠዋል። ይህች ከኩነኔ በላይ የሆነች ሞኝ የምትል ቃል ወደ ጥፋትና ወደ ሙስና የሚወስደውን መንገድ እያዩና እየሰሙ ስለሚመርጡ ነው። እውነትም ሞኞች መሆናቸውን ለመግለጥ ሦስቱም ቡድኖች ማለት ፈሪሳውያን፣ አርማውያንና ኦ አብዳን ሰብአ ገላትያ ብሎ ቅዱስ ጳውሎስ የገሰጻቸው የገላትያ ሰዎች ናቸው። በወንጌሉ ተገልጾ እንዳለው ኢየሱስ መጀመሪያ ከሕግ ሊቃውንት ጋር ሲናገር የተጠቀመው የሚያብለጨልጩ መቃብር የሚለው ከበድ ያለ ቃልን የሚመሳሰል እጅግ በሙስና ስለተጨማለቁ የውስጡን ነገር ሳያስተውሉ በስተውጭ በኩል ብቻ ለማጽዳት በሚያደርጉት ትግል ውስጣቸውን እጅግ አቆሽሾ ያለው ሙስናን ባለማስተዋል የሚያደርጉትን የእዩልኝ ስሙልኝ ነገር አውግዘዋል። ይህ የኮንትነት ሙስና ሁኔታ በስተውጭ በሚታየው ቁንጅናና በሚያለጨልጭ ብቻ ይቆማል። አርሜን ሰዎች ግን የጣዖት አምልኮ ሙስና ያጠቃቸዋል። ሞኝነታቸው የእውነተኛ እግዚአብሔርን ክብርንና ምስጋናን ለጣዖት ስለሚያቀርቡት ነው። ቢያንስ ይህንን ነገር በአእምሯቸው ሊደርሱት ይችሉ ነበር፣ ግን ሁሉ ጨልሞባቸዋል። ዛሬም ቢሆን የደስታና የገንዘብ ጣዖት በመፈለግ ለጊዜያዊ ነገር ብቻ የሚኖሩ ከጊዜያዊ ደስታ በኋላ የሚሯሯጡ ሞኞች ሞልተዋል። በመጨረሻም ክርስቲያኖችን የሚመለከት በተለያዩ የፖለቲካ አስተሳሰቦችና ርዕዮተ ዓለሞች ተታለው ክርስቲያን መሆናቸውን ትተው የክርስቲያን ርዕዮተ ዓለም የሚያራምዱ ሆነዋል። እላይ የዘረዘርናቸው ሁሉም በዚሁ ሞኝነት የተለከፉና በሙስና የተዘፈቁ ናቸው ሲሉ ስለ ሁኔታው በሰፊው ከገለጡ በኋላ ይህ ሞኝነት ወይም ጅልነት ምን ይሆናል? እንዴትስ ይሆን ብለው ይጠይቃሉና መልሱን እንዲህ ሲሉ ያብራራሉ።
አስቶልቲዚያ è un non ascoltare. Letteralmente si può dire un nescio, non so, non ascoltare. La incapacità di ascoltare la parola.
ሞኝነት አጠር ባለ አገላለጥ ለመስማት ወይም ለማዳመጥ አለመፈለግ ሆኖ በቃ ደደብ መሆን ነው። የእግዚአብሔርን ቃል ለመስማት አለመቻል ቃሉን ስለማይሰማው ደግሞ በልቡ ገብቶ አስፈላጊውን ስራ ሊሰራ አይችልም። የሚሰማ ይመስለዋል፣ እሰማለሁ ብሎም ያምናል። ነገር ግን የሰማውን ሳይሆን በአንጎል ውስጥ ያለውን ነው የሚፈጽመው። በዚህም ምክንያት የእግዚአብሔር ቃል በልቡ ውስጥ ሊገባ አይችልም፣ ምክንያቱም በልቡ ውስጥ ፍቅር ቦታ የለውምና። ምናልባት እንደምንም ብሎ አምልጦ የገባ እንደሆነም የገዛ ራሱ ትርጓሜና አንድምታ በመስጠት ሌላ ትርጉም ይዞ ይገባል። ስለዚህ ሞኞች ሊሰሙ አይፈልጉም። ይህ መደንቆርም በቀላሉ በሙስና እንዲዘፈቁ ያደርጋቸዋል ሲሉ ስብከታቸውን ደምድመዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በቅድስት መሬት የፍራንቼስካውያን ወንድሞች ማኅበር ህላዌ 800ኛው ዓመት ምክንያት ባስተላለፉት መልእክት ለመላው ሕዝበ እግዚአብሔር ልዑካን ናቸው። በተጋ ጸሎትና ባስተንትኖ በደህንነትና በትሕትና ለሮማ ጳጳስ ታዛዥ በመሆን በቅድስት መሬት ከተለያዩ ባህሎችና ጎሳዎች ሃይማኖቶች የተወጣጡት ወንድሞቻችን በሚገኙበት ክልል ሰላም ወንድማማችነትና መከባበርን መተመሰክሩ ናቸው እንዳሉ የቫቲካን ሬዲዮ ጋዜጠኛ አሜዲዮ ለሞናኮ ካጠናቀሩት ዘገባ ለመረዳት ተችሏል። ይህ በቅድስት መሬት 800ኛው ዓመቱን እያስቆጠረ ያለው የፍራንቺስካውያን ህላዌ ከዚያ ድርፓን አቆጣጥር ግንቦት 14 ቀን በዓለ ጰራቅሊጦስ በተከበረበት ዕለት በ1217 ዓመተ ምህረት በአሲዚ ተካሂዶ ከነበረው የፍራንቺስካውያን ወንድሞች ማህበር ጠቅላይ ጉባኤ ጋር ጥብቅ ትስስር ያለው እርሱም ከዚያ ጠቅላላ ጉባኤ ማህበሩ ለወንጌላዊ ልዑክነት አገልግሎትና ለኩላዊነት አድማስ ክፍት እንዲሆን ከተወሰነበት ታሪክ ጋር የተቆራኘ መሆኑ ቅዱስነታቸው ባስተላለፉት መልእክት ዘክረው ድርፓና ቆጣጠር በ1217 ዓ.ም ጸደይ ወቅት ላይ የፍራንቺስካውያን ማህበር ወንድሞች በወንድም ኤልያ ዘክሮቶና ተመርተው አክሪ በመግባት ያንን ወንድማማችነትንና ሰላምን የመመስከር ታሪክ አንድ በማለት መጀመሩንም አስታውሰው ይህ የፍራንቺስካውያን ህላዊ በቅዱስ ትመሬት በተለያየ ወቅት በሚሄዱት መንፈሳውያን ነጋዲያን አማካኝነት የሚሸኝና ፍራንቺስካውያን መንፈሳውያን ነጋዲያን በማስተናገድ በቅዱስ መሬት ቅዱሳት ስፍራ በማስጎብኘት መንፈሳዊ መርሃ ግብሮችን በማቅረብ የሚፈጽሙት አገልግሎት የሚያገለግሉበት መሆኑን ጠቅሰው ለስነ ቅዱሳት ቅርስ የስነ ቅዱስ መጽሐፍ ምርምር ጥናት የሚካሄዱባቸው ተቋማት መስርተው ለክልሉ ማህበረ ክርስቲያንና ለኩላዊት ቤተ ክርስቲያን በተለያየ ዘርፍ በማገልገል በተለይ ደግሞ በከተሞች ዳር ለሚኖሩት ለድሆችና ለተረሱት የህብረተሰብ አባላት ቅርብ በመሆን የተለያየ አገልግሎት በማቅረብ የምስራቅ ስራት ለሚከተሉት አብያተ ክርስቲያን ተንከባካቢ ቅዱስ ማህበር በመደገፍ ለቅድስት መንበር የትብብርና የድጋፍ ምጽዋት በማሰባሰብ በጌታችን ኢየሱስ ክርስቶስ ላይ ያለን እምነት ሕያው ሆኖ እንዲቀጥል በሚደረገው ጥረት ሁሉ የላቀ አገልግሎት እየሰጡ እንደሚገኙ ቅዱስ አባታችን ባስተላለፉት መልእክት ገልጠው ቅዱስ ፍራንቼስኮ ወንድሞቼ ወደተለያየ የዓለም ክልል ለተልእኮ ወንጌል ሲጠሩ የቃላት ሽኩቻ እርስ በእርስ ከመጋጨት ተቆጥበው ሌሎችን ካለመፍረድ ትሁታን ሰላማውያን ቅንነት የተሞሉ በደህነት የሚኖሩ ይሆኑ ሲል የሰጠው ምክር አስታውሰው ትህትና ሰላምና ፍቅር መለያቸው ይሆን እንዳሉ ለሞናኮ ከተጠናቀሩት ዘገባ ለመረዳት ተችሏል።
የተወደዳችሁ አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። በመላዋ ካቶሊካዊት ቤተክርስቲያን ውስጥ በቁጥር በርካታ የሆኑ ገዳማውያን ማህበራት ከረጅም ዓመታት በፊት ተመስርተው በቤተክርስቲያኒቱ ሕገ ቀኖና መሰረት ዕውቅናን በማግኘት በተጠሩበት የአገልግሎት አይነት ተሰማርተው ድንበር ሳይገድባቸው በሰው ልጆች መካከል ምንም አይነት ልዩነት ሳያደርጉ የወንጌልን መልእክት በቃል እያስተማሩ የሚያስተምሩትንም በተግባር እየገለጹ ይገኛሉ። ከእነዚህ የገዳማውያን ማህበራት መካከል በኢትዮጵያ የላዛሪስት ገዳማውያን ማህበር ወይም የልዑካን ማህበር በመባል የሚታወቀው አንዱ ነው። ይህ ማህበር በፈረንሳይ አገር ቅዱስ ቪንሰንት ደ ፖል በተባለ የዚያ አገር ተወላጅ ከተመሰረተ 400 ዓመታትን ያስቆጠረ ሲሆን ከዚያን ጊዜ ወዲህ ለሕዝቡ የሚያበረክተውን ሐዋርያዊና ማህበራዊ አገልግሎቱን በማስፋፋት ዛሬ ከ80 በላይ አገሮች ውስጥ ይገኛል። ቅዱስ ቪንሰንት ደ ፖል ዲሆችን እንዲያገለግል ያነሳሳውን መለኮታዊ ጥሪ የተቀበለበት ቀን 400ኛ ዓመት ኢዮቤልዩ ክብረ በዓል ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዓለም ዙሪያ ከመጡ በርካታ የማኅበሩ አባላት ጋር በመሆን ቅዳሜ የጥቅምት 4 ቀን 2010 ዓመተ ምሕረት በቅዱስ ጴጥሮስ አደባባይ የምስጋና መሥዋዕተ ቅዳሴን በማቅረብ አክብረዋል። በዓሉን ለማክበር ከኢትዮጵያ ከመጡ የማኅበሩ አባላት መካከል በኢትዮጵያ ካቶሊካዊት ቤተ ክርስቲያን የቅዱስ ቪንሰንት ማኅበር በተለምዶ አጠራሩ የላዛሪስት ማኅበር ጠቅላይ አለቃ የሆኑትንና ከዚህ በፊት በቫቲካን የኢትዮጵያ ጳጳሳዊ ኮሌጅ ምክትል አለቃ ሆነው ያገለገሉትን ክቡር አባ መምህሩ መኮንንን አግኝተን ማኅበራቸው ወደ ኢትዮጵያ መቼ እንደገባ ጠይቀናቸዋል።
ማህበረ ልዑካን ወይም ደግሞ የላዛርስ ማህበር ወደ ኢትዮጵያ የገባው እንደምታወቀው እጅግ ተወዳጅ በሆኑት በቅዱስ አቡነ ያዕቆብ ዮስቲኖስ በ1836 ዓመተ ምህረት ነው። የዛን ጊዜ ኢትዮጵያና ኤርትራ አንድ ሀገር በነበሩበት ጊዜ ወደ ሰሜን ኢትዮጵያ በመግባት ትልቅ ሐዋርያዊ አገልግሎት ያበረከቱ ትልቅ አባት ናቸው። ቅዱስ አቡነ ያዕቆብ የዚያን ጊዜ በሰሜናዊው ኢትዮጵያ ክፍል ኤርትራ፣ የዛሬ ኤርትራንም ጨምሮ ማለት ነው፣ ትልቅ አባት በመሆን ብዙ ሰዎች ለብዙ ሰዎች የፍቅር ተምሳሌት እነተኛ የክርስቶስ መልእክተኛ በመሆን ብዙ የክርስቶስ ምስክርነትን እዛ አካባቢ ለነበሩት ህዝቦች በሙሉ የዚያን ጊዜ እንግዲህ ካቶሊክ ምንም ባልነበረበት አካባቢ እሳቸው በቀጥታ ስለ ካቶሊካዊ እምነት ሳይመስክሩ ስለ ክርስቶስ ፍቅር ብቻ በመመስከር ሰዎችን ወደ ራሳቸው መሳብ ችሏል። በተለይም እሳቸው የዚያን ጊዜ የካቶሊክ እምነት በልልበት አካባቢ በመሆን ሰዎችን ስለ ክርስቶስ ፍቅር ያስተምሩ ነበር። ትልቁ ደግሞ እሳቸው ተቀባይነት እንዲያገኙ ያደረጋቸው የዚያን ጊዜ የአካባቢን ህዝብ ባህልና የእምነት መንገድ በመጠቀም ለምሳሌ የኢትዮጵያ ስርዓተ ሊቱርጊያ በመጠቀም ሰዎችን ያስተምሩ ነበር። ለዚህ በቀላሉ የብዙ ሰዎችን ልብ ማርኳል። የዚያን ጊዜ የዛሬ 178 ዓመት አካባቢ ማለት ነው። ዛሬ ወደ ሰሜን ኢትዮጵያ ብንሄድ አቡነ ያዕቆብ ማናቸው ብሎ ለመጠየቅ በእውነቱ ብዙ ሰዎች ገና የአቡነ ያዕቆብ ልጆች፣ አቡነ ያዕቆብ ወዳጆች ብሎ ትልቅ አቀባበል እንደሚያደርጉ የታወቀ ነው። በቅርብ ጊዜ በሰሜን ኢትዮጵያ በአድግራት ሀገረ ስብከት በጉላ አካባቢ ሱባኤ አድርጌ ነበር። ከዚያን ደግሞ ከትንሽ ቆይታ በኋላ ወደ አሊቴና ስንወርድ ሰዎች የአቡነ ያዕቆብ ልጆች መጡ፣ የአባታችን ልጆች መጡ፣ እግዚአብሔር በሳቸው ቃል ገብቶልን ነበር ከኛ ልጆቻችን እንደሚያስነሳ ያሉ በእውነት ያላቸው ትልቅ ፍቅር አይተናል። እግዚአብሔር ይባርካቸው እንጂ ይህ ማህበር እንግዲህ ከዚያ ጊዜ ጀምሮ በኢትዮጵያ የተለያዩ ቦታዎች በመስፋፋት የተለያዩ አገልግሎትን እየሰጠ ይገኛል። መጀመሪያ እንደ ሚስዮናውያን የቤተ ክርስቲያን አገልግሎት ነው፣ የቁምስ ና አገልግሎት፣ የስብከተ ወንጌል አገልግሎት በመስጠት ይገኛል። እንዲሁም ደግሞ ይሄ ማህበር በኢትዮጵያ የመጀመሪያ ዘመናዊ ትምህርት ቤት በመክፈት ይታወቃል። የመጀመሪያ ለምን? የሰው ልጆች ካልተማሩ ከድህነት መውጫ መንገድ አደጋች እንደሚሆን፣ ትምህርት ደግሞ ከድህነት መውጫ መንገድ መሆኑን በመገንዘብ የማህበረ ልዑካን ወይም ደግሞ ላዛርስ ለትምህርት ትልቅ ቦታ ይሰጣል። ያም ደግሞ በድሮ ዘመን ሌሎች ተራ ሰዎች ከነገስ ስታት ቤተሰብ ውጪ ወይም ደግሞ ከሀብታሞች ውጪ ትምህርት ባልደረሰባቸው አካባቢዎች ትምህርት ቤቶችን በመክፈት የድሃ ልጆች እንዲማሩ ማህበረ ልዑካን ትልቅ አስተዋጽኦ በኢትዮጵያ አድርጓል። እንደምታውቀው እንደምናውቀውም በአዲስ አበባ የሚገኘው የላዛርስ ትምህርት ቤት ከአዲስ አበባ ቀዳማዊ ምኒልክ ትምህርት ቤት ቀጥሎ የመጀመሪያ ትምህርት ቤት ነው። የዚያን ጊዜም ለአካባቢ ድሆች የተቋቋመ ትምህርት ቤት ነው። ዛሬ ከትምህርት ጋር በማያያዝ ማህበረ ልዑካን በጣም በርካታ ደሃ ልጆችን በዩኒቨርሲቲ በኮሌጆች በከፍተኛ ትምህርት ስፖንሰር በማድረግ ስፖንሰር የምናደርገው ደግሞ ከሌሎች አቅም ካላቸው ሰዎች ከሌላ ሀገር ከፈረንሳይ፣ ከማልታ እንዲሁም ከአሜሪካ ከተለያዩ ሀገራት ከጀርመኒ እርዳታ በማሰባሰብ ከ700 በላይ የደሃ ቤተሰብ ልጆችን በኮሌጆች በዩኒቨርሲቲዎች እያስተማርን እንገኛለን። ሌላ ደግሞ በልዩ የሚያደርገው የማህበረ ልዑካን አገልግሎት በጣም አገልግሎት ላልደረሰባቸው አካባቢ በተለይ አሁን በቅርብ ጊዜ አምቦ ላይ መስማት ለተሳናቸው ልጆች ትምህርት ቤት በመክፈት ብዙ መስማት የተሳናቸው የአካባቢ ልጆች የትምህርት እድል እንዲያገኙ፣ ሰው ማመን እስኪያቅተው ድረስ መስማት የተሳናቸው ልጆች፣ መናገር የተሳናቸው ልጆች ተምሮ ዩኒቨርሲቲ ግራጁዌት አድርጎ ዛሬ ስራ የያዙ ልጆች አሉ። ብዙ ሰዎችን የሚያስገርም እኔ ራሴ አንድ ጊዜ እየገጠመኝ ነበር። ከገጠር ልጁን ከቤተሰብ አምጥተን እያስተማርን እያለ ምን ያደርጋል? ይህ እኮ ዱዳ ነው፣ መስማት የማይችል መናገር የማይችል ነው። ከዚህ በኋላ ትምህርት ምን ያደርግለታል? ይሉ ነበር ቤተሰቦቹ። እኔ የዚያን ጊዜ የዛሬ ወደ 10 ዓመት አካባቢ ይሆናል፣ እናንተ ብቻ ፍቀዱልን፣ ልጁ ትልቅ ነገር ሊያደርግ ይችላል፣ ብቻ እንዲማር ፍቀዱልን እናንተ አልኳቸው። ከመንገድ ረጅም ሰዓት በመጓዝ ነው ወደ ቤተሰቦቹ ቤት ሄደን ያመጣ ነው። ልጁን ወደዛ ወደ ትምህርት ቤቱ አመጣን። ተምሮ የዛሬ ዓመት ከዩኒቨርሲቲ መስማት ከሚችሉ ልጆች ጋር ተወዳዳሪ ሆኖ ዩኒቨርሲቲ ግራጁዌት አድርጎ ስራ የያዘ ልጅ አለ። ራሳቸው ባንደበታቸው ይመስክራሉ። አንደኛው ልጅ ራሱ ምስክርነት ሲሰጥ እኛኮ ሰው የሆነው ሰው ያደረጋችሁን ይቺ ቤተክርስቲያናት እናንተ ናችሁ ብሎ እነዚህ ልጆች እንግዲህ ካቶሊካውያን አይደሉም የሰው ልጆች በመሆናቸው የሰው ልጅ በሙሉ ደግሞ ክብር ስለሚገባው ቤተክርስቲያን ይህንን ያከለ አገልግሎት ትሰጣለች። ሌላ ደግሞ በተለይ በማህበረሩካን በተቻለ መጠን አገልግሎት ለመስጠት የምንሞክረው ከዚህ አመት የ400 አመታችን መሪ ቃል እንግዶችን መቀበል ቤት ለሌላቸው ቤት እንዲያገኙ መርዳት ከመለው ጋር በማያያዝ በአምቦ አከባቢ በተለይ በጣም የተጎሳቆለ ህይወት ከሚኖሩት ሰዎች ጋር በተለይ ቀድሞ ስጋ ደዌ በሽተኞች ሰዎች በድሮ ጊዜ መንግስት ከተለያዩ አከባቢ አምጥቶ አምቦ ከተማ ጀርባ አከባቢ አስፍሯቸው ነበር። እነዚህ ሰዎች በጎዳና ላይ በልመና የሚተዳደሩ አንዳች ማረፊያ የሌላቸው ሰዎች ናቸው። ከዚህ በፊት ከ15 አመት ገደማ 85 መኖሪያ ቤት መጠነኛ ክፍል ያላቸው ቤቶች ለ85 አባወራዎች በዚህ ማህበር ተሰጥቷቸው ነበር። ይሄ አገልግሎት በቅርብ ጊዜም እየቀጠለ በዚህ አመት ከባለፈው አመት ጀምሮ ለ25 የሚሆኑ ሰዎች መጠለያ ቤት በዚህ አካባቢ ለነዚህ ለስጋ ደዌ የቀድሞ አሁን በብዛት አይታይም ግን ሰዎቹ አሁንም ቪክቲም በሽተኞቹ ናቸው ለነዚህ ሰዎች መጠለያ እንዲያገኙ ቤተ ክርስቲያን አድርጋለች። ይህንንም የምታደርገው ከመንግስት አካላት ትብብር ነው። የመንግስት አካላት ቦታ ይሰጡናል በተቻለ መጠን ቦታውንም ከሊዝ ነጻ ይሰጡናል። ቤተ ክርስቲያን ደግሞ ባገኘችው አገልግሎት በሚታገኘው እርዳታ በትንሽ ገንዘብ የተሻለ በፊት ከይኖሩበት ከነበረው እጅግ በተሻለ ሁኔታ ሰባዊ ክብር እየተሰማቸው ቤት እንዲያገኙ አድርጋለች። እነዚህ ሰዎች እንግዲህ ሰዎች በመሆናቸው ክብር ስለሚገባቸው ልጆቻቸውም እንዲማሩ በማድረግ ትልቅ ድጋፍ እያደረገች ትገኛለች። እንዲሁም እንግዲህ ይህ ማህበር በጣም አነስተኛ የሆነ በቅዱስ ቬንሰንት እጅግ ትሁት በሆነ መንገድ የመጣ የእግዚአብሔር አገልጋይ ነው ቅዱስ ቬንሰንት። በተለይ እንግዲህ እሱ አመጣጡ ለድሆች ነው ህይወቱንም የሰጠው።
የተወደዳችሁ አድማጮቻችን በኢትዮጵያ ካቶሊካዊት ቤተ ክርስቲያን የላዛሪስት ማህበር ጠቅላይ አለቃ ከሆኑት ከክቡር አባ መምህሩ መኮንን ጋር ያደረግነው ቆይታ በዚህ አላበቃም። ሁለተኛውን ክፍል በሚቀጥለው ዝግጅታችን የምናቀርብ መሆናችንን ከወዲሁ እንገልጻለን።
የተከበራችሁ አድማጮቻችን ለለቱ ያልነው የዜናው ስርጭት እዚህ ላይ አበቃ። በሚቀጥለው በአማርኛ ቋንቋ በሚሰራጨው የቫቲካን ሬዲዮ እስከምንገናኝ ድረስ በደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።